ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 17 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የሚቀርበው የሳምንቱን ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። ከዚያም በሳምንት ውስጥ ተላልፈው የነበሩ ሁለት የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ርዕሶቹ፣ የውጭ ምንዛሪ እጥረት የሀገሪቱን ኢኮኖሚ እያሽመደመደ ነው። የወያኔ አገዛዝ በቆሻሻ ናዳ ህይወታቸው ባለፈው ወገኖች ስም ገንዘብ ለማካበት እየተሯሯጠ ነው። የወያኔ አገዛዝ ያስቸኳይ ጊዜ አዋጁን ማራዘሙ ሁኔታዎች ያልተረጋጉ መሆናቸውን ያጋልጣል ተባለ። የመኖሪያ ቤት ችግር እየተስፋፋ ነው። ከባንክ ሂሳብ ላይ የሚካሄደው ስርቆት እየረቀቀና እየተባባሰ መሆኑ ተነገረ። ወያኔ አገዛዝ የውሃ ቀን ብሎ ማክበሩ እያነጋገረ ነው። ለኔትወርክ ዝርጋታ አሸናፊ የሆነው ኩባንያ መታገዱ አነጋጋሪ ነው ተባለ። ለእነዚህና ለሌሎች ዜናዎች ዝርዝሩን እነሆ።
የውጭ ምንዛሪ እጥረት የሀገሪቱን አጠቃላይ ንግድ እግር ተወርች ማሰሩ አስከፊ ጠንቅ ሊያስከትል ይችላል የሚል ስጋት ማሳደሩ እያነጋገረ ነው። በተለያዩ ጊዜያት እንደተገለጸው ወያኔ ከውጭ ንግድ ለማካበት አስልቶት ከነበረው ጠቅላላ ግምት ውስጥ እስካሁን የተገኘው ያለው 80% በታች በመሆኑ አጠቃላይ የምጣኔ ሀብት ቀውስ ማስከተሉ እየታየ ነው። በአሁኑ ሰዓት በገቢ ንግድ ላይ የተሰማሩ ነጋዴዎች የውጭ ምንዛሪ ማግኘት ባለመቻላቸው ለኪሳራ መዳረጋቸውን ይገልጻሉ። የመንግስትም ሆነ የግል ባንኮች የውጭ ገንዘብ ስለሌላቸው LC ሌተር ኦፍ ክሬዲት አገልግሎት አይሰጡም። ወያኔ ከዚህ ማጥ ውስጥ ለመውጣት እያደረገ ያለው መፍጨርጨር እየመለሰ እዛው ችግር ውስጥ እየዘፈቀው እንደሆነ የምጣኔ ሀብት ጠበብቶች ያስረዳሉ።
የወያኔ አገዛዝ የሀገራችን ንብረትን በጭካኔ ዘርፎ ያለ በመሆኑ ለነጋዴዎች ይህ ነው የሚባል የውጭ ምንዛሪ ጠፍቶ እንዳለ ሚስጥር አይደለም ያሉ ክፍሎች ወያኔ ወደ አገር በሚገባውና በሚወጣውም ገንዘብ ላይ ይህ ነው የማይባል ቁጥጥር ለማድረግ መነሳቱ ጭንቀቱን ያመለክታል ብለዋል። ለሀገሪቱ የውጭ ምንዛሪ መቀነስ አንደኛው ምክንያት የሀገሪቱ የውጭ ንግድ ማሽቆልቆል ሲሆን ህዝባዊ አመጾ ምክንያት የቱሪስት ንግድና ሌሎች የውጭ መዋለ ንዋይ በከፍተኛ ደረጃ መቀነሳቸውም ተጨማሪ ምክንያቶች ናቸው። በውጭ ያሉ ኢትዮጵያውያን ወደ ሀገር ቤት የሚልኩት ገንዘብ እያሽቆለቆለ መምጣቱና እንዲሁም የወያኔ ከፍተኛ ባለስልጣኖች አዜብ ጎላ፣ ስብሐት ነጋ፣ ስዩም መስፍን፣ በረከት ስምኦን፣ አዲሱ ለገሰ፣ አባይ ጸሐዬ ወዘተ እንዲሁም ተራ አባሎች በተለያዩ ስልቶች ህገወጥ በሆነ መንገድ ከፍተኛ ግምት ያለው ገንዘብ ወደ ውጭ ማውጣታቸውም ችግሩን በከፍተኛ ደረጃ እንዲባባስ አድርጎታል ተብሏል። የተዘረፈው ገንዘብ በአሜሪካ፣ በእንግሊዝ፣ ማሌዥያ እና ሌሎች አገሮች ባንኮች መቀመጡም ተጠቁሟል።
በአዲስ አበባ በቆሼ በደረሰው የቆሻሻ ክምርናዳ ተቀብሮ የቆረው ዜጎች ቁጥር በርካታ መሆኑን ተሰፍራው ከደረሰን ዜና ለመረዳት ተችሏል። በግምት እስከ 200 የሚደርሱ ዜጎች አስከሬን እስካሁን ያልተገኘ መሆኑና ወያኔ በሚያካሂደው የፍለጋ ስልት እስከወዲያኛው ሊገኙ የማይችሉ መሆኑን በርካቶች በመግለጽ ላይ ይገኛሉ። አንዳንድ ነዋሪዎች ክምሩ ከመናዱ በፊት ከፍተኛ የፍንዳታ ድምጽ እንደሰሙ መናገራቸው የሚታወስ ሲሆን በዚህም ምክንያት አደጋው የደረሰው የወያኔ አንገዛዝ በአቋቋመው የኃይል ማመንጫ ፋብሪካ የቴክኒክ ጉድለት ሳይሆን አይቀርም የሚለውን ግምት ከፍ አድርጎታል ተብሏል።
ወያኔ በቆሻሻ ናዳ ህይወታቸው ባለፉ ዜጎች ስም ገንዘብ ለማከበት የሚያደርገው መራወጥ እርግማን እንዳስከተለበት ማወቅ ተቻለ። ይህ የቆሻሻ አደጋ አስመልክተው አፍቃሪ ወያኔ የሆኑ ጋዜጦች በፊት ገጾቻቸው ላይ ገዳዩ ቆሻሻ ሊወገድ የሚችል ጸጸት የሚያሳድር ዘግናኝ አደጋ ወዘተ በመሳሰሉ ርዕሶች ስር አገም ጠቀም ትንታኔ አቀርበዋል። አንዳንድ ጋዜጦቹን ካነበቡ ሰዎች መረጃ የተቻለው ጋዜጦቹ ለርዕሶቻቸው ከሰጧቸው ትንታኔዎች በተቃራኒው ገዳዩ ቆሻሻ የሚለውን ቆሻሻ ማለት ወያኔ እንደሆነና በዚያ በቆሻሻው ስፍራ የሚኖሩትን የገደለው ወያኔ እንደሆነ ነው። እስካሁን አስከሬናቸው ያልተገኙ ሰዎች በርካታ መሆናቸው ነዋሪዎች ሐዘን በሰበረው ቁጭት ሲገልጹ ይሰማል። ቆሻሻው ውስጥ የወጡት ብዙዎቹ አስከሬኖች ስጋቸው በመፍለሱ ሳቢያና ሌላ ማንነታቸውን ለመለየት የሚያስችል ምንም አይነት አሻራ ባለመገኘቱ የቅዱስ ጳውሎስ ሆስፒታል ቅንጫፍ በሆነው ዮሐንስ አካባቢ በሚገኘው ሆስፒታል አስከሬኖቹ ከሳምንት በላይ ተከምረው መሰንበታቸውን የሆስፒታሉ ምንጮች ያስረዳሉ። አስከሬኖቹን ለመለየት ዘመድ ወዳጅ ወደዚህ ሆስፒታል እንደሄዱ ምንም አይነት ጥሪ በመገናኛ ብዙሃን አለመደረጉ የውያኔ ጨካኝነት የሚያሳይ መሆኑን የሚያስረዱ ብዙዎች መሆናቸውንም ተረድተናል። ከዚህ አደጋ ጋር በተያያዘ ወያኔ በእነዚህ ጎስቋሎች ስም ገንዘብ ለማሰባሰብ የሚል ዘመቻ የጀመረ ሲሆን አብዛኛው ሰው በአካል በመገኘት በተቻለም ለተጎጂዎቹ ቤተሰቦች በቀጥታ መርዳት መምረጡንም ተረድተናል። ወያኔ አስቸኳይ ወታደራዊ አዋጅ እንደሚራዘም መገለጹ የወቅቱን የኢትዮጵያ ሁኔታ ማጋለጥ መቻሉ ታወቀ። ወያኔ በአንድ በኩል አገር ጎብኚዎችን ለመሳብ ሰላም ሰፍኗል ቢልም በሌላ በኩል ግን እየጤሰ ያለ እሳተ ገሞራ መሆኑን ራሳቸው ወያኔዎች እየተናገሩ መሆናቸው ትዝብት ላይ ጣላቸው መሆኑን ከሰበሰብነው የህዝብ አስተያየት መገንዘብ ተችሏል። ዛሬ አገሪቷን እየመራ ያለው ወያኔ ከሲቪል ሚኒስትሮች ፖለቲካውንና አስተዳደሩን ስልጣን ሙሉ በሙሉ በመንጠቅ በወታደሩ ስር እንዲሆን የሚያስችለው ያስቸኳይ ጊዜ አዋጅ አውጆ የአገሪቱን ሁለንተናዊ እንቅስቃሴ በነ ሳሞራ የኑስ እዝ ስር አድርጎታል። ይህንን የወያኔ ወታደራዊ ፈላጭ ቆራጭ አዋጅ ማራዘም ማለት የወያኔን ዘረኛና ከፋፍለ ግዛ ጭቆና እስትንፋስ መስጠት መሆኑን የፖለቲካ አዋቂዎች አበክረው ያስረዳሉ።
ሁማን ራይትስ ዎች ለአውሮፓ ህብረት የውጭ ጉዳይ ከፍተኛ ተወካይና ለአውሮፓ ኮሚሽን ምክትል ፕሬዝዳንት በጻፈው ደብዳቤ ባለፈው ሳምንት የአውሮፓው ህብረት ባለስልጣኖች ኢትዮጵያን ጎብኝተው ሲመለሱ የወያኔን አፋኝና አረመናዊ ድርጊቶች በመግለጫቸው ባለማካተታቸው ያዘነ መሆኑን በመግለጽ ወቀሳውን አቅርቧል። ተቋሙ በደብዳቤው የወያኔ አገዛዝ በሰላማዊ መንገድ ተቋማቸውን በሚያሰሙ ዜጎች ላይ ያካሄደው አፈናና ኢሰብአዊ ድርጊት በኢትዮጵያ ዘላቂና የተረጋጋ ሰላም ለመፍጠርም ሆነ ከአውሮፓ ህብረት ጋር በመልካም ግንኙነት ለመቀጠል እንቅፋት መሆኑን ገልጾ ይህም ኢትዮጵያውያን ሀገራቸውን ጥለው ለመሰደዳቸው ዋነኛ ምክንያት ሆኗል ብሏል። በመቀጠልም በአንድ አመት ጊዜ ውስጥ የወያኔ አገዛዝ በዜጎች ላይ ፈጸመውን ግድያ፣ እስራትና ስጀል በዝርዝር ካቀረበ በኋላ የተቃዋሚ መሪዎችን በእስር ያሰቃየ ያለ በተጓዳኝ ከተቃዋሚዎች ጋር ድርድር የሚለው ትርጉም የለውም ብሏል። ሂማን ራይትስ ዎች በአስቸኳይ ጊዜ አዋጅ ሽፋን በርካታ ኢሰብአዊ ድርጊቶችን እየፈጸመ መሆኑን ጠቅሶ ይህ አፋኝ ህግ እስኪነሳ ድረስ የታቀደው የኢትዮጵያና የአውሮፓ ህብረት የቢዝነስ ፎረም መዘግየት አለበትም ብሏል። በመጨረሻም የአውሮፓ ህብረት ፓርላማ የወያኔን አፋኝ አገዛዝ በማጋለጥ በኩል ጠንከር ያለ አቋም በየጊዜው እየወሰደ መሆኑን አስታውሶ የአውሮፓ ህብረት እየወሰደ ያለው የተለሳለሰ አቋም ግን የወያኔን አምባገነን አገዛዝ ከማጠናከር ውጪ የሚያመጣው ፋይዳ የለም ብሏል።
የኢትዮጵያ የፖለቲካ ስረኞች አንድነት ኮሚቴ ባወጣው መግለጫ ያስቸኳይ ጊዜ አዋጅ ከታወጀና ኮማንድ ፖስት የሚባል የወያኔ ተግባራዊ ተቋም ከተመሰረተ ጊዜ ጀምሮ የሰብአዊ መብት ጥሰት መረን እንደለቀቀና ወደ 50 ሺህ የሚጠጉ ዜጎች ከመታገታቸው ባሻገር ብዙዎቹ ግብረ ሲየል እንደተፈጸመባቸው ገልጾ የወያኔን አገዛዝ አውግዟል። በአዋሽ በረሃና መስል ቦታዎች የታገቱ ዜጎች አሁንም በመሰቃየት ላይ መሆናቸውንና ታስረው የተፈቱም የመጨረሻ እርምጃ እንደሚወሰድባቸው ማስጠንቀቂያ ተሰጥቷቸው እንደተለቀቁ ጠቁመዋል። ጋዜጠኞች፣ ምሁራን፣ አባቶቻቸው በወያኔ የተገደሉ፣ በያባነት የተጠረጠሩ፣ አክራሪ አማራና ኦሮሞ የተባሉ ሺዎች ታግተውና በመሰቃየት ላይ እንዳሉም ኮሚቴው ገልጿል። ይህን በሚገባ አጋልጦ በማውገዝ ፈንታ የሚደባብቁትን ኮሚቴው በጥብቅ የሚያወግዝ መሆኑንም ገልጿል።
በዋና ዋና ከተሞች የቤት ችግር በከፋ ሁኔታ እየቀጠለ በመሆኑ ነዋሪዎች መሬታቸውን እየገለጹ መሆኑን ተረድተናል። የመኖሪያ ቤት ችግር ከጊዜ ወደ ጊዜ እየተባባሰ መሆኑን የሚገልጹ ወገኖች ችግሩ ከስራ አጥነትና ከኑሮ ውድነት ጋር ተጣምሮ ከፍተኛና ጽኑ ሀገራዊ ቀውስ ሊያስከትል እንደሚችል ያስረዳሉ። የኮንዶሚኒየም መኖሪያዎች በብዛት የሚታደሉት መኖሪያ ቤት ላላቸው ወገኖች በመሆኑና ለትግራይ ተወላጆች በደም ካሳስም ሁለትና ከዚያ በላይ ቤቶች እየተሰጠ በመሆኑ የሌላው ዜጋ የመኖሪያ ቤት ችግር ኢምንት ታህልም አለመቀረፉ በርካቶች በመሬት ያስረዳሉ። ከአስር ዓመታት በላይ ተመዝግበው ከዛሬ ነገ ቤት እጣ አደረኞች እንሆናለን ብለው የሚጠባበቁ ከ300,000 በላይ ዜጎች እንዳሉ የታወቀ በቦሌ ቡልቡላ፣ በየካ አባዶ፣ በቦሌ አራፍሳ፣ በቱሉ ዲምቱ ለፌደራል ፖሊስ ለወያኔ ሚስጥር ሰላዮች ከትግራይ ከመጡ አንድ ዓመት እንኳን ላልሞላቸውና ለዩኒቨርሲቲ መመያ ማደሉ የሚያስተዛዝብ መሆኑን ተመዝግበው በመጠባበቅ ላይ የሚገኙ ወገኖች ይገልጣሉ። ለፖሊሶቹ፣ ለመምህራኑ እንዲሁም ለሌሎቹ ሊደረግላቸው ይገባይ ነበረው በስማቸው መሬት ተመድቦ ሊገነባ እንጂ ከዚህ በህዝብ ስም እየተገነባ ካለው አለመሆኑን እነዚህ የመኖሪያ ቤት ችግርተኞች ያስረዳሉ። ወያኔ ከ1,000,000 ብር በላይ አቅም ላላቸው ወገኖች 40/60 በሚል ያከፋፈል ስርዓት ዘርግቶ ከህዝብ ገንዘብ እየሰበሰበ መሆኑ ይታወቃል። ለዚህ አይነቱ የኮንዶሚኒየም ቤት 100% ለከፈሉ ቅድሚያ እንደሚሰጥ በመለፈፍ የሰውን ገንዘብ መሰብሰቡን የሚያስታውሱ እንደሚሉት እነዚህ ህንጻዎች ግንባታ ምርቃት በሰንጋ ተራና በቃሊቲ መካሄዱ የሚታወቅ ሲሆን እስካሁን ጣለ መውጣቱ ውስጥ ውስጡን የሚሰራውን አሻጥር ለማጠናቀቅ እንደሆነ ባለ መፍቶቹ በመሬት ሲገልጹ ይሰማል።
የባንክ ሂሳብ ምንተፋ እየረቀቀና እየተስፋፋ መሄዱ አሳሳቢ ነው ተባለ። በየባንኮች ውስጥ የሚሰሩ የኮምፒውተር ዕውቀት ያላቸው ወጣቶች በአቋራጭ ለመክበር የደንበኞች የቁጠባ ሂሳብን እየሰበሩ ስርቆት እንደሚያካሂዱ በተለያዩ ጊዜያት መገለጹ የሚታወስ ነው። እንዲህ ያለው ውስልትና ከግል ባንኮች ይልቅ በንግድ ባንክ እንደወረርሽኝ ተስፋፍቶ እንደሚገኝ በእነዚህ የኮምፒውተር ሰርሳሪዎችና ስምንታፊዎች ብዛት ያሳያል። የዚህ ጦስ ሰበቡ ተከተል አለቃህን ማለት ከላይ የተቀመጡት በተለያዩ ሁኔታዎች በብድር አስተጣጥና በብድር አመላለስ ከደንበኞች መደለያ በመቀበል እየከበሩ ስለሚታዩ የታችኞቹ በታማኝነት መስራት ትርፉ መንፋቀቅ እንደሆነ ሲናገሩ ይስተማል። ይህ በሽታ ወደ ግል ባንኮችን በመዝመት አቢሲኒያ ባንክ ይሰሩ የነበሩ 6 ተከሳሾች 1.2 ሚሊዮን የአሜሪካ ዶላር በማጭበርበር ወንጀል መከሰሳቸው ታውቋል።
Tax Justice Network የተባለው ተቋም መጋቢት 13 ቀን ይፋ ባደረገው ዘገባ tax ላለመክፈል ትርፋቸውን ካንዱ ሀገር ወደ ሌላ ሀገር የሚያዛውሩ ኩባንያዎች የየሀገሮችን ገቢ በመቀነስ ጉዳት እያስከተሉ መሆናቸውን ገልጿል። በዓለም ላይ በአመት በአማካይ 500 ቢሊዮን ዶላር ካንዱ ሀገር ወደ ሌላ ሀገር በማዛወር እንደሚሰረቅና የtax ማጭበርበሩ በሀብታም ሀገሮች ላይ ብቻ ሳይሆን ሙስና በተጠናከረባቸው ሀገሮች ውስጥም የተስፋፋ መሆኑን ተጠቁሟል። የtax ስርቆት ከፍተኛ ከሆነባቸው ሀገሮች መካከል ኢትዮጵያ 23ኛ ደረጃ ያዘችና በአመት በአማካይ 1.1 ቢሊዮን ዶላር ካጠቃላይ ያገሪቱ የtax ገቢ 19 ከመቶ እንደምታጣ ተጠቁሞ ይህም ካጠቃላይ ብሔራዊ ሀብት 2.34 ከመቶ የሚሆን ድርሻ እንዳለው ዘግቧል። ገንዘቡን ወደ ውጭ በማሸሽ በኩል የወያኔ ከፍተኛ ባለስልጣኖች ተባባሪ መሆናቸውንም በተደጋጋሚ መዘገቡ ይታወሳል።
የውሃ ቀን ብሎ የሚያከብር ንጹህ ውሃ ለዜጎች ማቅረብ የቻለ መሆኑን የሚያስረዱ ወገኖች እንደሚሉት ወያኔ በተመረዘ ውሃ የዜጎችን ጤና እያናጋና ለሞት እየዳረገ ባለበት የውሃ ቀን ብሎ ማክበሩ አነጋጋሪ ሆኗል። በበርካታ የሀገሪቱ ከተሞች የመጸዳጃ ቀርቶ የመጠጥ ውሃ ጭርሱኑ የለም። ለአዲስ አበባ ቅርብ በሆነችው ሱሉልታ ከአራት በላይ የታሸገ ውሃ የሚያመርቱ ኩባንያዎች መገኛ ብትሆንም የከተማዋ ህዝብ ግን በውሃ ጥም ይሰቃያል። ይህ ችግር ሐረርን ጨምሮ የበርካታ ከተሞች ቋሚ ችግር እንደሆነ ዘልቋል። በአዲስ አበባ በ15 ቀናት አንዴ ባንዶር አንዴ ውሃ የሚያገኙ አካባቢዎች ቁጥር በርካታ ነው። ከዚህም በተጨማሪ ወደ የነዋሪው ቤት የሚገባው መስመር ሆን ተብሎ ከመጸዳጃ ቤት ፍሳሽ ጋር እንዲያያዝ እየተደረገ በዜጎች ላይ እስከ ሞት የሚያደርስ የጤና ቀውስ ውስጥ የሚከት በደል ተፈጽሟል። በዚህ ወንጀል የአዲስ አበባ የውሃ አገልግሎት ኃላፊዎች እስከ ዕድሜ ልክ በሚደርስ እስራት መቀጣት እንደሚገባቸው የሚጠቅሱ ወገኖች እንደሚሉት ወያኔን አይቀጣም አይከስም ይላሉ። በአብዛኛው የገጠር አካባቢዎች እስከ ዛሬ አንድ ሰዓትና ከዛም በላይ በመጓዝ ምንጭ ካለበት ልጃገረዶች ሲቀዱ ለችግር እንደሚደረጉ የሚያስረዱ ወገኖች ብዙዎች ናቸው። ከመቶ በላይ የሚሆኑ በፕላስቲክ ውሃ የሚያሽጉ ኩባንያዎች መኖራቸውም ይነገራል። የሚሸጠውም ውሃ ቢሆን ምንም ተቆጣጣሪ የሌለው በመሆኑ በጣት ከሚቆጠሩት ውጭ አብዛኛዎቹ ለጤና ጠንቅ የሆነ የውሃ ምርት ለገበያ እንደሚያቀርቡም ይታወቃል። ይህን አጋጣሚ በመጠቀም ጥቂት የማይባሉ ወስላቶች ጥቅም ላይ የዋሉ ፕላስቲክ ኮዳዎችን በመጠቀምና ክዳኖቹን በመግዛት ለጤና ጠንቅ የሆነ ውሃ ስሙን በተከተለ የውሃ ኩባንያ ስም በመጠቀም ህዝብን እየጎዱ መሆናቸው የሚታወቅ ነው። በዚህ ሁሉ ሳቢያ ወያኔ የውሃ ቀንን ለማክበር የሞራል ብቃት የለውም የሚሉ ብዙዎች ናቸው።
የዓለም አቀፉ ቀይ መስቀልና የቀይ ጨረቃ ፌዴሬሽን በቅርቡ ባወጣው መግለጫ በኢትዮጵያ 5.6 ሚሊዮን ዜጎች በከፍተኛ የረሃብ አደጋ ላይ መሆናቸውን ጠቅሶ የእርዳታ ጥያቄውን በአራት እጥፍ መጨመሩንና ቀይ መስቀል እርዳታ የሚሰጣቸው ወገኖች ቁጥርም በአምስት እጥፍ ሊጨምር እንደሚችል ገልጿል። ድርቁ በተስፋፋባቸው አካባቢዎች የውሃ ጉድጓዶች መድረቃቸውንና ከብቶች በብዛት ማለቃቸውን እንዲሁም በምግብ እጥረት የተጠቁ ዜጎች ቁጥር በከፍተኛ ደረጃ የጨመረ መሆኑን የሚያመላክቱ መረጃዎችን ማግኘቱን ዘግቧል። የቀይ መስቀል ባለስልጣኖች ለመሰብሰብ ያቀዱት እርዳታ መጠን ከ2.6 ሚሊዮን ወደ 13.8 ሚሊዮን ዶላር ከፍ እንደሚገልጸው በሚቀጥሉት 9 ወራት 320 ሺህ ዜጎችን ለመርዳት እቅድ ያለ መሆኑን ጠቅሰዋል። በሌላ በኩል የአልሻባብንና የድርቁን አደጋ በመሸሽ በርካታ የሶማሊያ ዜጎች ወሰን ጥሰው ወደ ኢትዮጵያ እየገቡ መሆናቸውን ከአካባቢው የሚደርሱ ዜናዎች ይገልጻሉ።
በአድ አገሮች ማለትም አሜሪካና የአውሮፓ ህብረት በአፍሪካ የገባውን የረሃብ አደጋ በተመለከተ የኢትዮጵያንና ኤርትራን ባይጠቅሱም ረሃቡ ሁለቱንም በሰፊው እያጠቃ መሆኑንና ይህ በጊዜ ተጋልጦ ለተጠቂዎቹ አስቸኳይ እርዳታ እንዲደርስ ያስፈልጋል ሲሉ የአካባቢውን ሁኔታ የሚከታተሉ የፖለቲካ ታዛቢዎች አሳስበዋል። በአፋር አካባቢ፣ በኦጋዴን፣ ሰሜን ሸዋ ወዘተ የረሃቡ ሁኔታ ተስፋፍቶ አስከፊ ጉዳት እያደረሰ ነው ያሉ ክፍሎች ባዳን ይህን ማንሳት የተሳናቸው የሚደግፉትና እድገት አመጣ የሚሉት ወያኔ እንዳይጋለጥባቸው ነው በሚል ጠቁመዋል። 26 ሚሊዮን የአሜሪካ ዶላር ለኔትወርክ ዝርጋታ ስራ አሸናፊ የሆነው ኩባንያ መታገዱ የወያኔ ቁንጮዎችን እያራከተ መሆኑን ሰሞኑን ይፋ ሆኗል። 300 የሁለተኛ ደረጃ ትምህርት ቤቶችንና 10 ዩኒቨርሲቲዎችን በኔትወርክ ለማገናኘት የወያኔው የትምህርት ሚኒስቴር ያወጣውን ጨረታ የቻይናው ኩባንያ አንሁይ ቴሌኮሙኒኬሽን ኢንጂነሪንግ በ26.4 የአሜሪካ ዶላር ማሸነፉ በተነገረ በጥቂት ቀናት ውስጥ ተወያኔ ቁንጮች እነ ደብረጽዮን ጋር እጅና ጓንት ሆነው የሚሰራው ZTE የተሰኘው ሌላው የቻይና ኩባንያ የጨረታውን ውሳኔ በመቃወም እንዲታገድ ማድረጉ የተሰማው በዚህ ባሳለፍነው ሳምንት ነው። ውስጥ አዋቂዎች እንደሚሉት ሁለቱም ኩባንያዎች የተጓዙት የወያኔ ቁንጮችን ይዘውና የጥቅም ተካፋዮቻቸው አድርገው ሲሆን የZTE የጥቅም ተካፋዮች እነ ደብረጽዮንና ሸሪኮቹ በመሆናቸው የዛኛውን ኩባንያ የጨረታ አሸናፊነት ማሻር እንደቻሉ ያስረዳሉ። ZTE ስራውን ለማከናወን በጨረታው ያቀረበው 18.5 ሚሊዮን የአሜሪካ ዶላር ሲሆን ይህ የቀረበው አሃዝ ጨረታው ካለፈ በኋላ የቀረበ ሊሆን እንደሚችል በርካቶች ይናገራሉ። የአሜሪካ ኤምባሲ በአሜሪካ በሚካሄደው የንግድ ስብሰባ ላይ ለመሳተፍ ለሚገኙ የኢትዮጵያ ነጋዴዎች የይለፍ ፈቃድ መከልከሉ ታወቀ። ከመጋቢት 7 እስከ 9 University of Southern California ባዘጋጀው የአፍሪካ የመጣኔ ሀብትና የልማት ጉባኤ ስብሰባ ላይ ለመታደም ተጋብዘው የነበሩት በትንሹ ወደ 20 የሚጠጉ በንግድ ስራ ላይ የተሰማሩ ወገኖች አዲስ አበባ የሚገኘው የአሜሪካ ኤምባሲ የይለፍ ፈቃድ እንደከለከላቸው ታውቋል። በዚህ ጉባኤ ላይ ለመታደም ከተጋበዙት አብዛኛዎቹ የትግራይ ተወላጆች መሆናቸው የይለፍ እግዱ ፖለቲካዊ አንደምታ ሊኖረው እንደሚችል በርካታ የፖለቲካ አዋቂዎች ያስረዳሉ። ወያኔ የሥራ አጥነትን ችግር ለመፍታት እየወሰደ ያለው እርምጃ አጠቃላይ የሀገር ምጣኔ ሀብትን ሊያሽመደምድ እንደሚችል ስጋት ማሳደሩ ይፋ ሆነ። ለሙከራ መሆኑ የሚነገርለት ለኦሮሞ ወጣቶች ካሁን በፊት በተለያዩ ኩባንያዎች የተሰጡ የማዕድን ማለትም የወርቅ፣ የሲሚንቶ ወዘተ ስፍራዎቹን ወጣቶቹ እየተደራጁ በመውሰድ ለኩባንያዎቹ አቅራቢ እንዲሆኑ አዲስ የሥራ ዕድል መፈጠሩ በይፋ ሲነገር ብዙዎቹ ወያኔ የቁልቁለት ጉዞውን እየተፈገመገመ ለመሆኑ ማስረጃ እንደሆነ ያስረዳሉ። በአጼው ዘመን ሥራ አጥነቱ የመረራቸው ወጣቶች ግፋቢል አዶላ አንሳቢል አካፋ ነው እንደሚሉት ያለ መሆኑን ብዙዎች ያስረዳሉ። በመሰረቱ የሥራ ቦታንና የሥራ አይነትን የመምረጥ መብት በወያኔ የተደፈጠጠ ለመሆኑ ይህ ዋነኛ ማስረጃ መሆኑን ብዙዎች ያስረዳሉ። ይህ ሁኔታ ይፋ እንደተደረገ በርካታ ኩባንያዎች ስራቸውን ለማቆም እንደሚገደዱ እየተናገሩ መሆናቸውን ማወቅ ተችሏል። ከዚህ ቀደም በተለያዩ ተቋማት በቀበና በመካኒሳ በአቃቂ በፉሪ ወዘተ በወንዞቹ ጥጋ ጥግ የሚመረቱ አትክልቶች ላይ በባለሙያዎች ጥናት ተደርጎ ለጤና አደገኛ የሆኑ ምርቶች እንደሚመረቱባቸው ይፋ መደረጉ የሚታወስ ነው። ጥናቱን ያካሄደው ቡድን በጥናቱ መደምደሚያ ላይ የተባሉት የአትክልት እርሻዎች ሙሉ በሙሉ እንዲዘጉና ወደ አበባ ማልሚያነት እንዲቀየሩ ሐሳብ ማቅረቡ አይዘነጋም። በአዲስ አበባና በዙሪያዋ የሚገኙ ወንዞች ውሃቸው በከተማ ውስጥ ከሚገኙ የተለያዩ ፋብሪካዎችና ከመኖሪያ ቤቶች ከሚወጡ የፍሳሽ ቆሻሻዎችና ደረቅ ቆሻሻዎች የተበከሉ በመሆናቸው የውሃው ይዘት ወደ መርዛማነት በመለወጡ በእንዲህ ያለ ውሃ የሚመረቱ አትክልቶች መርዛም ንጥረ ነገሮችን ስለሚይዙ ለጤና በእጅጉ አደገኛ መሆናቸው በጥናት ተረጋግጦ ቢቀርብም የአዲስ አበባ ከተማ የወያኔ ሹሞች ይህን ሁኔታ ከመለወጥ ይልቅ በወንዞቹ ዙሪያ የሚያመርቱ የአትክልት ገበሬዎችን በማደራጀት መርዛማ አትክልቶችን ማምረታቸው እንዲቀጥሉ ማድረጉ አስተዳደሩ ራሱ ሕግ ቢኖር ኖሮ ለፍርድ በቀረበ ነበር የሚሉ ብዙዎች ናቸው። በዚህ ባሳለፍነው ሳምንት አንድ ይህን የአዲስ አበባ የወንዞች ዳርቻ የአትክልት ምርቶችን በተመለከተ ይፋ የሆነ ጥናት ከዚህ ቀደም ተደርጎ የነበረውን ጥናት በማጠናከር ወንዞች ዳር የአትክልት ምርቶች የከተማዋን ነዋሪዎች ለተለያዩ በሽታዎች እየዳረጉ መሆናቸውን ይፋ ማድረጉ ታውቋል። ወያኔ በቆሻሻ ክምር ዜጎችን ገድሎ የሚስቅ በመሆኑ ለዚህ በመርዝ ለተበከለ ያታክል ትምርት መፍቴ እንደማይሰጠው በርካቶች በመሪታ ሐሳባቸው ሲሰነዝሩ ይስማል።
ቅዳሜ መጋቢት 9 ቀን ወደ ደቡብ አፍሪካ ለመሄድ በጉዞ ላይ ነበሩ 17 ኢትዮጵያውያን ኬንያ ውስጥ በጸጥታይሎች ታስረው ከተፈቱ በኋላ እንደገና የታሰሩ መሆናቸው ታወቀ። ስደተኞችን አስረው የለቀቁ 5 የኬንያ የጸጥታይሎች አባላት 128000 የኬንያ ሽሊንግ ጉቦ ተቀብላቸዋል ተብለው ክስ የተመሰረተባቸው መሆኑን ታውቋል። አርብ መጋቢት 15 ቀን ዚምባብዌ ውስጥ ጉቱ በሚባለው አካባቢ የሚጓዙበት መኪና ተበላሽቶ በተደረገ ፍተሻ ተይዘው የታሰሩ 20 ኢትዮጵያውያን ስደተኞች ፍርድ ቤት የቀረቡ መሆናቸውን ኒው ዚምባብዌ የተባለው የሀገሪቱ ጋዜጣ በትሙ ዘግቧል። ከ15 እስከ 18 ባለው የእድሜ ክልል ይገኛሉ የተባሉ እነዚህ ስደተኞች አላማቸው ወደ ደቡብ አፍሪካ ለመሄድ ቢሆንም ህገወጥ በሆነ መንገድ አገር ውስጥ ገብቷል በሚል ክስ ተመስርቶባቸዋል። ፍርድ ቤት ውሳኔ ለማስተላለፍ ለመጋቢት 29 ቀን ቀጠሮ የሰጠ ሲሆን እስከዚያው በእስር እንዲቆዩ አዟል። የወያኔ አስከፊ አገዛዝ በመሸሽ ከሀገር የሚሰደዱ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ ይታወቃል።
የአባይ ጉዳይን በተመለከተ ግብጽ በአባይ ተፋሰስ ሀገሮች ተንቀሳቅሳ በወያኔ ላይ የበላይነትን መያዟ ታወቀ። ወያኔ እያንቀላፋ ባለበት ሁኔታ ግብጽ የተፋሰሱን ሀገሮች በተለይም ኡጋንዳን፣ ደቡብ ሱዳንንና ሱዳንን በመገናኘትና በማሰባሰብ ቀድሞ በኢንቴቤ ኡጋንዳ ተደርጎ የነበረውን ስምምነት ለማፍረስ እየተቃረበች ነው ተብሏል። የኢንቴቤው ስምምነት ግብጽ በእንግሊዝ ቅኝ ገዢዎች የተሰጣትን የውሃ ድርሻ ሰርዞ የተፋሰሱ አገሮች ያላቸውን መብት ያረጋገጠ ነበር። ግብጽ ማንኛውም አገር በአባይ ላይ ግድብ ሊሰራ ሲያቅድ በቅድሚያ ግብጽን ማስፈቀድ አለበት፣ ሁሉም ውሳኔ በሁሉም ተፋሰስ አገሮች ስምምነት መደረግ አለበት የሚለውን ማስረገጥ የምትፈልግ ሲሆን በዚህ መስክ ኡጋንዳና ደቡብ ሱዳንን ማግባባቷም ታውቋል። ወያኔ እሰራዋለሁ ያለውን ግድብ በገንዘብ ጥረትም ሆነ ራሱ ጥቅም ለማግኘት እያደናቀፈው ያለ ቢሆንም ይህ የጉራ ስምሪቱ ፈቅ እያለ አለመሆኑን የተቹ ስታዋቂዎች በአባይ ንትርክ ግብጽ የበላይነትን ይዛ መገኘቷን ከቶም መካድ አይቻልም ብለዋል።
በሻቢያ የውጭ ጉዳይ ሚኒስትር የሚመራው የሉካን ቡድን በግብጽ ውስጥ ሲያደርግ የነበረውን የአራት ቀናት ጉብኝት አጠናቀቀ። ሉኩ ከግብጽ ባለስልጣኖች ጋር ባደረገው ውይይት በተለያዩ የንግድና የኢንዱስትሪ መስኮች ትብብር ለማድረግ ስምምነት ላይ ደርሷል ቢባልም የስምምነቱ ዋና ዓላማ ወደፊት በወታደራዊ መስክ ስለሚያደርጉት ትብብርና የጋራ እርምጃ መሆኑን ውስጣዋቂዎች ይናገራሉ። ከአንድ ሳምንት በፊት የግብጽ ሉካን ቡድንም በአስመራ ተመሳሳይ ጉብኝት ማድረጉ ይታወሳል።
የቀድሞው የግብጽ ፕሬዝዳንት ሆስኒ ሙባረክ ከስድስት ዓመት እስራት በኋላ የተፈቱ መሆናቸው ተነገረ። ሙባረክ ላለፉት 3 ዓመታት በሆስፒታል ሲታከሙ መቆየታቸው የሚታወቅ ሲሆን አርብ ከነበሩበት ወታደራዊ ሆስፒታል ወጥተው ወደ ቤታቸው የሄዱ መሆናቸውን ጠበቃቸው ለዜና ምንጮች ገልጿል። የ88 ዓመቱ ሙባረክ ከስድስት ዓመት በፊት በግብጽ በነበረው ህዝባዊ አመጽ ለተገደሉ 800 ዜጎች ተጠያቂ ናቸው በማለት በቀረበባቸው ክስ ዝቅተኛው ፍርድ ቤት የእድሜ ልክ እስራት የፈረደባቸው ቢሆንም በ2007 በተደረገ ሌላ የፍርድ ሂደት ነጻ የተደረጉ መሆናቸው ይታወቃል። በወቅቱ ዳኛው በነጻ ወደ ቤታቸው እንዲሄዱ ቢያዝም የሲሲ አገዛዝ ከህዝቡ በኩል ሊደርስ የሚችለውን ተቃውሞ በመፍራት ሳይፈታቸው የቀረ መሆኑም ይታወቃል። ሙባረክ ከ1972 ዓ.ም ጀምሮ እስከ 2003 በስልጣን የነበሩ ሲሆን በስልጣን ዘመናቸው በርካታ ዜጎችን መግደላቸውና ማሰራቸው ይታወቃል። የሙባረክ በነጻ መልቀቅ በግብጽ ህዝብ ዘንድ ምን አይነት ሁኔታ እንደሚፈጠር አልታወቀም። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ በሩዋንዳ ጉብኝታቸው ከፕሬዚደንት ካጋሜ ጋር ከተነጋገሩ በኋላ በ1986 ዓ.ም ተመረጠ። በሩዋንዳ በደረሰው እርቂት ውስጥ አንዳንድ የካቶሊክ ቄሶችና መነኩሴዎች ለጥላቻና ለእርቂት ተገዢ የነበሩ በመሆናቸው ጥላቻውን ማስቆም አለመቻላቸውን ገልጸው ለእርቂቱ ተጠያቂ ናቸው ካሉ በኋላ በቤተክርስቲያኗ ስም ይቅርታ ጠይቀዋል። ለመቶ ቀናት የቆየው ይህ እርቂት ከ800,000 በላይ የሩዋንዳ ዜጎች የሞቱበት ሲሆን ብዙዎች ቄሶችና መነኩሴዎች ይከላከሉናል በማለት ተማምነው ራሳቸውን ለማዳን በየቤተክርስቲያኑ ተጠልለው መገደላቸው ይታወቃል። ለረጅም ዓመታት በሩዋንዳ ያለው የካቶሊክ ቤተክርስቲያን ባለስልጣኖች ለእርቂቱ ተጠያቂ እንዳልነበሩ ሲከራከሩ የቆዩ ቢሆንም ያሁኑ የሊቀ ጳጳሱ የይቅርታ ጥያቄ ለሁሉም መልስ ይሆናል ተብሎ ተገምቷል። የሙሶሎኒ ኃይል ኢትዮጵያን እንዲወር የሮማው ካቶሊክ ሊቀ ጳጳስ ባርከው የሰደዱ መሆናቸው የሚታወቅ ሲሆን ባለፉት ዓመታት የቫቲካን ባለስልጣኖች ይቅርታ እንዲጠይቁ በኢሃፓና በሌሎች ክፍሎች በተደጋጋሚ የቀረበውን ጥያቄ እንዳልተቀበሉ ይታወቃል። አድማጮቻችን፣ የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል።
So hard to get this.
ህብረት አሁንም የድል ዋስትና ነው። ላይቀርሞቱ መንጠራውቱ እንደተባለው ሁሉም ጨቋኛ አገዛዝ ውድቀቱ ሲደርስ ካለፈው በበለጠ አውሬና አረመኔ መሆኑ የሚጠበቅ ነው። ወያኔ ያስቸኳይ ጊዜ አዋጅን አውጥቶ በዚህ መሰረት የህዝብን አመጽ በደም ሊያቆም እየተራወጠ ነው። ግን ያሁኑ ጉዞ ወደ መጨረሻው ለመሆኑ የሚጠራጠር ሊኖር አይገባም። ያገዛዙ መታበይና አመጹን ሰበር ነው ብሎ ጮኸት ይደብቀው ያልቻለው ሀቅ ወያኔ ወደ ውድቀቱ በመሄድ ላይ መሆኑን ነው። ይህ ጉዞ ይርዘም ይጠር ጉዳቱ ይብዛ ይነስ ወሳኙ ግን የህዝብ ትግል ነው። ትግሉ ተባብሮና ተፋፍሞ ከተገኘ ወያኔን መቅበሪያው ጊዜም ይፈጥናል። ታሪኩን የረሳ ስህተቱን ይደግማል ተብሏል። የቅርብ ጊዜ ታሪካችንን ካስታወስን የምናገኘው ትምህርት ህዝባዊ ትግል ድሉን ላለመነጠቅ መዘጋጀት መደራጀት እንዳለበት ሁሉ ወደ ድል የሚደርሰው አንድነቱና ህብረቱን ጠብቆ ሲታገል ብቻ መሆኑንም ማስታወስ ይገባል። በየካቲት 66 የህብረተሰቡ ልዩ ልዩ ክፍሎች ልዩ ልዩ ሃይማኖት ተከታዮች ወጣት አዛውንት ወንዱ ሴቱ ወታደሩ አስተማሪው ተማሪው ቢሮ ሰራተኛው ሁሉ የትግሉ አካል ሆኖ ስርዓቱ ላይ ባንድ ተነስተዋል። አገዛዙንም ሊጥል ችሏል። ምንም እንኳን ፋሽስት መኮንኖች ድሉን ቢቀሙትም ዘንድሮ የተከሰተው ጸረ ወያኔ አመጽ የህዝብን አንድነት አስቀድሞ በመፈንዳቱ ወያኔን አርበድብዷል። ወያኔም ወይኔ የሚልበት ጊዜ መምጣቱን ተገንዝቦ የተለመደውን አፈና ቢያጠናክርም ዋናው ትኩረቱ ግን ለአመታት የገነባው የዘረኝነት ከፋፋይ ግንብ እንዳይፈርስ መራወጥ ነው። ይህንን ዓላማውን ከግቡ የሚያደርሱለትን ሁሉ ከፍሎም ቀስቅሶም አሰማርቷል። ብሔረተኝነት በቅድሚያ የንዑስ ከበርቴው ስምሪት ነውና በተለይ ምሁር የተባሉትና በአብዛኛው ደግሞ በውጭ አገር ያሉትን በዚህ የክፍፍል ዘመቻ ከበሮ ደልቆና አጆሃ ብሎ ለቋቸዋል። ሊያብር ሊተባበር የተነሳውን ህዝብ ዳግም ከከፋፈሉት ትግሉን ነጣጠሉ አዳከሙ ማለት ነውና ለወያኔ በጣም የሚጠቅምና የሚፈልገውም ነው። በአሁኑ ጊዜ ከሃዲ ምሁራን አንድም ከወያኔ ጋር ተወያየን ተስማማን በሚል በእና አሜሪካ ድጋፍ የህዝብን ትግል ባጭር ለመቅጨት ሲጥሩ፣ በሌላ በኩል ደግሞ የብሔር ጽንፈኞች ከየያይጥ ጉድጓዳቸው ወጥተው መባረቅ ጀምረዋል። ይህ ደግሞ ምንኛ መረን የለቀቀ ቅሌት መሆኑን አማራው ከኢትዮጵያ ይገንጠል ጎንደር ራሱን የቻለ የፌዴራል መንግስት ይኖረውና መሰል መድረክ የቀረቡ ከፋፋይ መፈክሮች ምሳሌና መረጃ ይሆናሉ። የፈነዳውና እየቀጠለም ያለው የህዝብ ትግል ግቡ ወያኔን ጥሎ ዴሞክራሲና ፍትህ የሰፈነባት ህዝባዊት ኢትዮጵያን ለመመስረት ነው። የጎንደር የመላ አማራውና የሌሎችም ህዝብ ደም የሚፈሰው ለጠባቦች ሰለባ ሆኖ ኢትዮጵያን ለቅርጫ ለማቅረብ አይደለም። ኢትዮጵያ ስትበለት ሌላው ቢቀር የራሳችንን ሽንፍላ መያዝ እንችላለን ብለው የቋመጡ ወዳደሮችን ግብ ሊያሟላ አይደለም። ህዝባችን ደሙን እየገበረና ስቃይ እየተቀበለ ያለው ወያኔ ያዋረዳትን የገነጣጠላትን ኢትዮጵያን አድኖ አንድነቷን አስረግጦ ክብሯን ሊያረጋግጥ እንጂ። ግርግር ለሌባ ያመቻል ነውና ባለው ሁኔታ ተጠቅመን ግንጠላን እናካሄዳለን ብለው የቋመጡ ክፍሎች ሁሉ ግባቸው የማይሟላ ከመሆኑን ባሻገር አሁንም ከታሪክ መማር ያቃታቸው የጥፋት መልእክተኞች መሆናቸውን እንረዳለን። ህዝብን እርስ በርሱ አጋሽተውና አፋልሰው ነፃ አገር መሰረትን ያሉት የደረሱ የግንጠላን ወይም ነፃነትን ኮሶ የሚፈይድ መስሎ የተጋተው የኤርትራ ህዝብ ለምሳሌ አሁን ያለበትን ሁኔታ ስናይ ድሮም ባልቀበጥሽ እንጂ አለፈልሽ የሚል ቃል ካፋችን አይወጣም። ደቡብ ሱዳንስ የጦርነትና የፍጅት የረሃብ አገር ሆነች እንጂ ተገንጥላ ምን ተጠቀመች? ጥቂቶች ግን ገንጥለው ከፋፍለው ይጠቀማሉ። አዲስ አገር ባሉት ላይ በዝባሽ ከበርቴ ይሆኑና ህዝብን እያሰቃዩ የተንደላቀቀ ኑሮ ይኖራሉ። ኢሳይያስ ተባለ ሳልቫኬር ደልቷቸዋል። ህዝቦቻቸው ግን ደቀዋል፣ አልቀዋል፣ ተዋርደዋል፣ ተሰደዋል። ይህን ግዙፍ ሀቅ አላይ ብለው ዛሬም መገንጠል ነጻነት የሚሉን ጊዜ ያለፈባቸው ክፍሎች ከታሪክ መማር ያቃታቸውና አፍንጫቸው ስር ያለውን እውነታ መገንዘብ ያቃታቸው ናቸው። የወያኔ ከብቶች መጋዣዎች ናቸው ማለት ምን እንችላለን? ቀጥረኞች ወያኔ ሲጨንቀው አሰማርቷቸዋል። ህዝብ ደሜ ደሜ ነው ስቃይሽ የኔም ነው ብሎ ታሪካዊ ሰንደቅ ዓላማውን አንስቶ ሲታገል የለም አንድ አይደለንም ብሎ የወያኔ ሰይጣናዊ መፈክር ማስተጋባትስ ምን ሊባል ነው? ጸረ ትግል ጸረ ኢትዮጵያ የወያኔ መገልገያ ከመባል ሌላ ሲያሜ ሊሰጠው ሊኖረው አይችልም። ለ25 ዓመታት ወያኔ የገነባው ዘረኛ የክፍፍል ግንብ ህዝብ አምጾ ሲደረምሰው እንደገና ሲሚንቶ አላቅጦ ለመለሰን መነሳት ማለትም ህዝብን በሰበብ አስባቡ መከፋፈል ወያኔያዊ ስምሪት ነው። ትግሉን ለማጠናከር የትግሉን ቀጣይነትና የሁሉንም ተሳትፎ ማረጋገጥ ይገባል። የጎንደር ህዝብ ለወያኔም ሆነ ወገንህ ነን ሊሉት ለቃጡት ጽንፈኞች እጁን አልሰጠም። ብረቱን እንደወደረ እንጂ እጁን ከቃታ አርቆ አልተገኘም። ያስተማሪዎች አድማ ለትግሉ መከጠል ሌላ መረጃ ነው። ተማሪዎች፣ ታክሲ ነጂዎች፣ የቢሮ ሰራተኞች፣ ላባደሮች ሁሉ ከመይካቲት 66 ወደ ትግሉ በስፋት መምጣታቸው አይቀርም። ይህን እውን ለማድረግ ከታሪክ ስንማር ያለብን ግዳጅ 1 መደራጀት፣ 2 ህብረታችንን ማጠናከር፣ 3 ጠባቦችን ዘረኞችን መታገል፣ 4 ትግሉን መቀጠልና ማስፋፋት ነው። በየካቲት ስልጣን የቀማውን የመኮንኖች ቡድን ወጥረን በመታገል ሰፊ ህዝባዊ መሰረት ያለው ጊዜያዊ ህዝባዊ መንግስትን እንመስርት ስንል ልክ እንደ ዛሬው ለፍርፋሪ የቋመጡ ክፍሎች ለደርጉ አድረውና ዋና ደጋፊ ሆነው ለህዝቡ ትግል መታፈን ምክንያትና መሳሪያ ሆነዋል። ዛሬም ወያኔን ከመቃብሩ ሊያድኑ ከዚህ አረመኔ ቡድን ጋር ውይይት ድርድር ጀምረናል የሚሉት ሚናቸው የተለየ አይደለም። ከወያኔ አብረው የህዝብን ትግል ማፈን ነው ተልእኳቸው። ወያኔ በስተርጅናው ሞታፋፍ ላይ ሆኖ ህዝባዊ ለከትና ስሜት ሊኖረው ወይም ኢትዮጵያን ሊጠቅ አይችልም፣ አያደርገውም። ሊሞክር ቢልም አይሆንለትም። ዴሞክራሲ ወዘተ ቢልም ያው ሰይጣን ላመሉ ቅዱስ መጽሐፍን ይጠቅሳል ነው። ለማደናገር ጊዜን ለመግዛትና ህዝብን ለማጥቃት ደርግ ኢትዮጵያ ትቅደም ዓለምንም ደም ብሎም አይደለ በወገኖቻችን ደም ታጥቦ አገርን አዳክሞምና ገንቢ ትውልዷን ሰርቆ ለወያኔ አጋልጦ ይዳረገን። ይህ እንዴትስ ይረሳል? የመስከረም ልቡ በጋ የአረመኔ ልቡ ቀጋ የተባለውን መርሳት አይጠቅምም። ነውናም ህብረታችንን ለማፍረስ ኢትዮጵያዊነታችንን ለማስተውና ወደ ጎጠኝነት ለመመለስ ወያኔና መሰሎቹ እያካሄዱት ያለውን ዘመቻ መመከትና ውልቅልቅ ማድረግ ግዳጃችን ሆኖ ይገኛል። ከወያኔ ጋር ሊሞዳሞዱ የቋመጡትንም ክፍሎች ሲያምራችሁ ይቅር ሬትን መጋት እንዲሁ ስራችን መሆን አለበት ማለት ነው። ትግላችን ቀጥሎ ወያኔን መጣል ማስወገድ እንድንችል ህብረታችንን ማስነካት የለብንም። ምን ቢመጣምን ለጠላት ተመችተን ኢትዮጵያን መጉዳት የለብንም። የወያኔን ዘረኝነት የእኛ አድርገን ልንታገለው ብንሞክር የራሱን አገር አጥፊ ግብ አደረስንለት እንጂ ምንም ፋይዳ ያለው ውጤት የምናገኝ አይሆንም። የትግላችን ምክንያቱና አልፋ ኦሜጋው ኢትዮጵያ ናት። አንድነቷን ለማስከበር የህዝቧን ክብርና ፍላጎት ለማስቀደም ፍትህ ፍለጋ ከባዕዳን ቁጥጥር ነጻ ለመውጣት ኢትዮጵያን ለማዳን ነበር ትግላችን። አሁንም ፍላጎታችንም ይኸው ነው። ትግላችን ኢትዮጵያን እንደገና ይበልጥ ሸንሽኖ ለማዳከም አልነበረም አይደለምና ህብረታችንን አጠናክረን ጽንፈኞችን አግልለን በመስዋዕትነት እናት ኢትዮጵያን ከጥፋት እናድን። በጋራ ትግላችን ወያኔን እናወድማለን። ኢትዮጵያ ተከብራና ታፍራ በአንድነቷ ኮርታ ትኖራለች። ድል ለኢትዮጵያ ህዝብ።
መትረየስ ደገኖ አሉ ጋርም ገደ አሉ ጎንበስ ጎንበስ አውሬ መስያቸው አውሬ መስያቸው ከሰው መፈጠሬት ማን በነገራቸው ማን በነገራቸው ወርጄ ስነሳ لبنیان سرسر یه فرنیان نمود هنده دالگان بسار جگننتم یا گرم وردم یا زرگنم یا نوکی و تاریخ کورنو گودا جو هلو داتی ترایی هندن گاز کپو کمال دادایی انچه گو بزنات تا گیش بزنو
አስመሳዮችን ሰርጎ ገቦችን ማጋለጥ ግዴታ ነው። ወያኔ ርዕስና ትኩረትን ማስቀየር እንደምችልበት እናውቃለን። የአሜሪካው አክራሪ ፕሬዝዳንትም እንዲሁ ከሩሲያ ጋር ተመዳሙልክ ምርጫ እንድታሸንፍ ረዱ ሲሉት ወዲያው ኦባማ ሲሰልለይ ነበር በሚል ትኩረትን ወደ ሌላ አቅጣጫ ስቦ ያኛውን ጥያቄ አቀዝቅዟል። ወያኔም በ97 ዓመተ ምህረት ዜጎችን ፈሽቶ ዋናው ጥያቄ የታሰሩትን መፍታት ነው ወደሚል አዝሮ ነበር። ዛሬ ያስቸኳይ ጊዜ አዋጅ 6 ወሩ ሲያልቅ ይህ ጥያቄ እንዳይነሳ እዚያ በመርገጥ ላይ አለ። በቆሼ የሞቱትን በተመለከተ ዝምታን መርጦ አሁን ደግሞ ሲወገዝና ሲወጠር ይህን አጸያፊ ራሱ ያመጣውን አደጋ ዋና ትኩረት ሊያሰጥ ይንደፋደፋል። ዋናው እና ጉዳዮችን መርሳት ትግልን እንደሚያደናቅፍ ሁሉም ማወቅ አለበት። ሺ በላይ ዜጋገርዶ ብዙ ሺዎችን አስሮ ያለ ቅጥረኞቹን ያስተማራው ይከተም እንዳይነሳና ዛሬ ምንም ትርጉም በሌላቸው ላይ መባረቅ ነው። የዛሬ 8 ዓመት አማራው ኦሮሞን ጨፈጨፈ የሚሉት ጽንፈኞች ለህዝብ በእውን ተቆርቆረው ሳይሆን በህዝብ መካከለ የተፈጠረው መግባባት ለመናድ ነው። ሌሎች ደግሞ ከ40 አመታት በፊት ይሃፓ ይሄን አደረገ አለ በሚል ወደዚያ አተኩሩ በሚል ከንቱ ቅስቀሳ ወያኔን ተውት እያሉን ነው። ከዚህ ሁሉ ጀርባ ወያኔ እንዳለ ምንም ጥርጥር የለውም። መሰል ቅስቀሳን አራማጅ አስመሳይ ጽንፈኞች አውቀው ለወያኔ ያደሩ መሆናቸውንም በሚገባ ማጋለጥና ውድቅ ማድረግ መና ማስቀረት የትግሉ አካል ነው፣ ግዴታ ነው። የህዝቡን የጋራ ትግል ማለትም ወያኔን ያንቀጠቀጠውን ትግል ከሸነሸኑና ከሰነጣጠቁ ከከፋፈሉ ዋናው ተጠቃሚ ወያኔ መሆኑ ግልጽ ነው። አማራው አማራነቱን ከኢትዮጵያዊነት መቼም ነጥሎ አይቶ እንደማያውቅ ገንታዎች ሳይቀሩ የመሰከሩለት ሆኖ ሳለ አማራውን ከኢትዮጵያዊነት ለመነጠል የተከፈተው ዘመቻ ሰይጣናዊና ወያኔያዊ ሁለቱ ተወራራሽ ናቸው መሆኑ አያጠራጥርም። ለቆሻ ደጋ ተጠያቂ ከንቲባ ወይም ዝቅተኛ ደረጃ ባለስልጣኖች ናቸው በሚል ወያኔ እርምጃ ሊወስድ ይተበቃል። ይህ ግን ማደናገሪያ ነው። የቆሼ መኖር ራሱ ወያኔን የሚያስወግዝ ነው። ወደ ቆሼ ምግብና መጠለያ ፍለጋ የመጡ ህፃናትና ወገኖቻችን የወያኔ ሰለባ ናቸው። ለአሰቃቂ ሞታቸው ተጠያቂው ወያኔ ነው። ይህ አረመኔ ስርዓት በሞታቸው ሊነግር ተነስተዋል። የለመደባቸውም እንደሚከተሉት ግልጽ ነው። የተረፉትን አሰፈርን፣ የተከመረውን ቆሻሻ ወደ መብራት ኃይል እንለውጣው ነው ወዘተ ወዘተ ወያኔያዊ ማወናበጃ ነው። ቆሼ የወያኔ አገዛዝ ምልክቱ ነው ያልነው ለዚሁ ነው። በቀን 3 ተይባላሉ የተባሉ ልጆች ከቆሻሻ ምግብ መቃረም ተገደውና መጠለያ አጥተው ለዚህ ክፉ አደጋ ተጋለጡ። ስንቱን ቤት አፍርሶ ስንት ሺውን መንገዳዳር ያደረገው ወያኔ ነው። ብዙሃኑን ለረሃብና ጠን ያጋለጠው ወያኔ ነው። ለሞት ያደረገው ወያኔ ነው። ወያኔ ማለት ደግሞ የአዲስ አበባ ከንቲባ ማለት ብቻ አይደለም። ተጠያቂ ስርዓቱ ወያኔ ራሱ ነው። ይህም ማለት ለፍርድ መቅረብ ያለባቸው ነፍሰ ገዳዮችና አገራጥፊዎቹ ዋነኞቹ የወያኔ መሪዎች መሆን አለባቸው ማለት ነው። ይህን ሀቅ ለመሸፋፈንና እይታችንን ወደ ሌላ አቅጣጫ ሊዘውር ወያኔ ሲፈራገጥ ወግድ ማለት መቻል አለብን። በቆሼ የደረሰው የወገኖቻችን እልቂት በባሰ መልኩ በጎንደር፣ ጎጃም፣ በሬቻ በዓል፣ በአምቦ፣ በጋምቤላ፣ በኦጋዴን ወዘተ ደርሷል፣ እየደረሰም ነው። ማለትም ውርደትና አደጋ፣ እልቂትና ሞት ከወያኔ ጋር የተጣመሩ ናቸው። ካገዛዙ ሊለያዩ አይችሉም። ወያኔ በህዝብ ትግል የመጣበት አደጋ አልተወገደምና የአስቸኳይ ጊዜ አዋጁን መቀጠሉ የሚያስገርም አይደለም። ወያኔ ኢህአፓን ጸረ አማራ ብሎ ወሬ ወለደ ዘመቻን በዘቀጡ ቅጥረኞቹ ቢያካሂድም አልሆነለትምና ትግልን ሊያደበዝዝ አልቻለምና በአፈናው መቀጠሉ የሚጠበቅ ነው። ትግላችን ጸረ ወያኔና ኢትዮጵያዊ መሆን አለበት ብሎ የተነሳው ህዝብ አልተደናገረምና ወያኔ በያዘው የአጥፊ ጸረ አማራ ጸረ ኢትዮጵያ ዘመቻ መቀጠሉ የሚጠበቅ ነው። እዚህ ላይ ነው ማተኮር። ምኒልክ የዛሬ 100 በላይ ዓመት በፊት ይህን ያንሰራ። ይህ የወቅቱ ዋና ጥያቄ አይደለም። ኢህአፓ ላይም ዘመቻው እንዲሁ ከንቱ ነው። ዋናው የትግላችን ጥያቄ ሐሰትን መደጋገም ወይም ለህዝብ ጠላት አድሮ መቀበጣጠርና ህዝብን መከፋፈል ሳይሆን የህዝብን አንድነት ማጠናከርና ትግልን መቀጠል ነው። ለዚህም ነው መሐላችን ገብተው የሚከፋፈሉትን የወያኔ ሰርጎ ገቦችና የፖለቲካ መሐይሞች ጥግ ማስያዝ ያለብን። ጎራችን መጽዳቱ ለትግላችን ስኬት ወሳኝ ሚና አለው። በቆሼ ህይወታቸው ያለፈው ቁጥር በመጪው ቀናት የሚጨምር ነው። በዚያው መልክ በአገር ዙሪያ እየተፈጀ ያለው የሚበላው አጥቶ በጠን የሚሞተው በወያኔ አጋዚና ልዩ ኃይል የሚጨረሰው ለጥቃት ተጋልጦ በየድንበሩ የሚገደለው በማንነቱ የተነሳ በየእስር ቤቱና ማጎሪያው ፍዳ የሚያየው ዜጋ በሺዎች የሚቆጠር ነው። ይህን ማስቆም የሚቻለው በወያኔ ላይ በጋራ በመነሳት ነው። በጎንደርም በሌሎች ቦታዎች ይኸው እየታየ ነው። ይህን የጋራ ትግል አቅጣጫ ሊያስቱና ሊያዳክሙ የሚጥሩ ሁሉ ወደዱም ጠሉም የወያኔ ጀሌዎች ናቸው ማለቱ ትክክል ነው። ለህዝብ የተቆረቆሩ መምሰላቸው ይህን ሀቅ አይቀይረውም። ወያኔ ጭምብሎቹ ብዙ ናቸው። ጸረ ወያኔ መስሎ ጸረ ወያኔን ትግል ማደናቀፍ ደግሞ የቆየበት ስራና ስልት ነው። ማንም ይህን መሳት የለበትም። ዋናው ጉዳይ አገርን ማዳን ነው። በየጊዜው ይህ ሆነ ያ ሆነ ብሎ ቦግ ማለቱም ብዛም አይፈይድም። በወያኔ ላይ ሁሌም መንደግደጉ ነው መፍትሄውና መንገዱ። ባለማቋረጥ ጸረ ወያኔ መሆን። በአሁኑ ጊዜ በዘመናዊ መገናኛ ብዙሃን ሶሻል ሚዲያ እሰጥ አገባው በወያኔ ላይ ሳይሆን እርስ በርስ መሆኑ፣ በታጋይ ድርጅቶች ላይ መሆኑ ወያኔ በትንሹም ቢሆን እየተሳካለት መሆኑን ያሳያል። ይህን ማስቆም ግዴታ ነው። የበግ ለምድ የለበሱና ህዝብን ሊቦጫጭቁ የተነሱ የወያኔ ተኩላና ጅቦችን ማሳፈር ይጠበቅብናል ማለት ነው። ይህን በማድረግ ፈንታ እባቦቹን ከጉያ ለማስገባት መፍቀዱ መነሳቱ አገርን የሚያሳጣ ከባድ ስህተት ይሆናል። ትላንት በሽብር የፈጁንን ዛሬ ታጋይ በሚል መድረክ የሰጡትና ያስጨፈሩብን በዚህ በኩል ተጠያቂ ናቸው። የህዝብን ትክል የሚከፋፍሉ ጽንፈኞችን ብልህ ምሁር ታጋይ ለኢትዮጵያ ወይም ለብሔረሰቡ የቆመ በሚል ማቀፍ ማስተናገድ ደግሞ ከስህተት አለመማርና አገርን መጉዳት ይሆናል። ወያኔ ማሩን አምሮና ወተቱን አጥቁሮ የገዛ ዘረኛ ኃይል በመሆኑ ሊወድቅ ሲንገዳገድ አንድ ሆኖ ተጠናግሮ ሊታገል የተነሳውን ህዝብ መከፋፈል ጸረ ኢትዮጵያነት መሆኑም ጭራሽ መረሳት የለበትም። የባጡን የቆጡን መቀበጣጠር ወያኔንም ሆነ ቅጥረኞችን የሚያዋጣቸው አይሆንም። በቆሻሻ ተቀብረው ለሞቱት ወገኖቻችን ሐዘናችን ጥልቅ ነው። ማዘንም ሲያንሰን ነው። በቀል ብንፈልግም አግባብ ያለው ነው። ላለቁትና በወያኔ ተነሳ ያለቁ ላሉት ወገኖቻችን መቆርቆርና ማዘኑም እንዲሁ ሲያንሰን ነው። የብልጭ ድርግም ቁጭትና ንዴት ወቅት ጊዜ ግን አልፏል። ህዝብ ወያኔ ይውደም የኢትዮጵያ አንድነት ለዘላለም ይኑር ብሎ ተነስቶ እየተሰዋ ነው። ይህንን ተጻረው ወደ ጎጥ ሊመልሱን ሊከፋፍሉን ሊያዳክሙን በወያኔ ላይ እንዳናተኩል ያደርጉን የሚቅበዘበዙትን በአገር ውስጥም ሆነ በውጭ ያሉትን መቃወምና አመረን መታገል አለብን። ዋናው የህዝብ ጣላት መለስ ዜናዊ ሞተ ብለው እንባ ሲያፈሱ የነበሩት አትሌቶችና ከያኒያን ዛሬ ላንቃቸው ለምን ተዘጋ? ቀንተሌት ገፈኛ እና ጸረ ህዝብ መሆኑን በማያወላዳ መንገድ እና እርኩስ ስራውና ግፉ ያሳየ ካለ አረመኔ ቡድን ጋር እርቅና ውይይትንስ ምን አመጣው? በትግል የተሰማራ ከስህተት አያመልጥም። ዋናው ግን ስህተትን አውቆ መታረም መቻሉ ነው ተብሏል። ትክክለኛ ነው ይሄ አባባል። ነጋጠባ ለወያኔ ሰለባ መሆን የለብንም። በ1997 ሰርጎ ገብቶና ከፋፍሎ ታጋይ መሳዮችን በህዝብ ጎራ ከቶ ያደረሰውን ጉዳት ትምህርት ነው። ወያኔማ ወያኔ ነው። ጠላት አስቀድሞ ማጥቃት ቅጥረኛና አሾክሾኪውን ነው ብንል ስህተት አይሆንም። የወያኔ ቅጥረኞች በስፋት በመወራጨት ላይ ናቸው። ወያኔም የህዝብን ገንዘብ ያፈስላቸዋል። ትግላችን የአንድነታችን ነጸብራቅ ሆኖ ሲመጣ ክፍፍልን የሚሰብኩ ሁሉ ከዚህ ጽንፍ ሆነ ከሌላ ለወያኔነታቸው ተጨማሪ መረጃ አያስጠይቅም። በእነዚህ ተጃጅለው በጽንፉ መጓዝ የጀመሩ ካሉ በጊዜ መምከርና ማረቅ ያስፈልጋል ማለት ነው። የወያኔ ቅጥረኞች ይጋለጡ፣ ከህዝብ ጎራ ይወገዱ። ድል ለኢትዮጵያ ህዝብ። ኢትዮጵያ ሳትሸነሸን ለዘላለም ትኖር። መንፈስ ዋሳ